انصر على خير.
يا امريكا دنس راديو تابعانو በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ታህሳስ 3 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በህወሓት ተይዘው ነበር የተባሉ 5000 የሰሜን እዝ ሰራዊት በማዕከላዊ ጎንደር ዞን በየዳ ወረዳ እየገቡ ናቸው ተባለ። ከፍተኛ የትምህርት ተቋማት ውጤታማ ስልጠና ላይ እንዲያተኩሩ የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ አሳሰቡ የሚሉትና ውይይትም አለን። የቅዳሜ የሙዚቃ ቃናም ይከተላል። አሁን ግን የምሽት ዜና ይሰማል።
ጤናስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በትግራይ ክልል ውጊያውን ሸሽተው ካምፖቻቸውን ጥለው የወጡ ኤርትራውያን ስደተኞች በግድ ወደ ካምፖቻቸው እየተመለሱ እየተደረገ መሆኑ አሳስቦናል ሲል የተባበሩት መንግስታት ድርጅት ተናገረ። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ብዙ መቶ ስደተኞች በአውቶቡሶች ወደ ትግራይ እየተወሰዱ ስለመሆኑ ሪፖርት ደርሶናል ብሏል። የኢትዮጵያ መንግስት የጦር ሰራዊታችን በትግራይ የህወሓት ኃይሎች ላይ ድል ስለተቀዳጀ ስደተኞቹ ወደ ካምፖቻቸው ቢመለሱ የሚያሰጋ ነገር አይኖርም እንዳለ ዜናው ጨምሮ ጠቅሷል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፔ ግራንዴ ትናንት በሰጡት ቃል የድርጅቱ የረዴት መስሪያ ቤቶችና ሌሎችም ተቋማት ወደ ክልሉ መግባት በተከለከሉበት ሁኔታ ስደተኞቹ መመለሳቸው አሳስቦናል ብለዋል። 96000 ኤርትራውያን ስደተኞች በተጠለሉባቸው ካምፖች የምግብ ጥረት እንዳለ እናምናለን ያሉት የረዴት ድርጅቶች በአንዳንድ ቦታዎች አሁንም ግጭት እንዳለ የሚገልጹ ሪፖርቶችም እያሳሰቡን ነው ብለዋል። የዩኤንኤችሲአር ኮሚሽነር ፊሊፔ ግራንዴ በመግለጫቸው የኢትዮጵያ መንግስት የመንግስታቱ ድርጅት የረዴት ድርጅቶችና አጋሮቹ ደህንነታቸው ተጠብቆ ወደ ክልሉ እንዲገቡ ዋስትና እሰጣለሁ ብሏል። የተፈረመው ስምምነት የመጀመሪያ እርምጃ ሆኖ ሳለ ነገር ግን በአስቸኳይ ስራ ላይ ውሎ ለስደተኞችና ለሌሎችም ተጎጂዎች አጣዳፊ እርዳታ ለማቅረብ እንድችል መደረግ አለበት ሲሉ አሳስበዋል። የኢትዮጵያ መንግስት የትግራይ ክልሉ ህግ ማስከበር ብሎ የሚገልጸው እርምጃ በድል ተጠናቋል ሲል የህወሓት መሪዎች ደግሞ መዋጋታችንን እንደቀጠልን ነው ይላሉ። በክልሉ የመገናኛ መስመሮች እንደተቋረጡ መሆናቸውና መንግስት ወደ አካባቢው መግባት ላይ ጥብቅ ቁጥጥር የሚያደርግ ስለሆነ ከሁለቱም በኩል የሚሰጡትን መግለጫዎች ለማረጋገጥ አዳጋች እንደሆነ ዜናው ጨምሮ ጠቅሷል። ዩናይትድ ስቴትስ በፋይዘር ኩባንያ ለተቀመመው የኮቪድ-19 መከላከያ ክትባት በአስቸኳይ ጥቅም ላይ እንዲውል በትናንትናው ዕለት ፈቃድ መስጠቷን አስታወቀች። ክትባቱን መስጠቱ በጥቂት ቀናት ውስጥ ይጀመራል ተብሎ ይጠበቃል። የታዲያ በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት ከ295 ሺህ በላይ ሰው በበሽታው ሳቢያ ለህልፈት የተዳረገባትን ሀገር ወደ ሌላ ምዕራፍ የሚያሻግራት እንደሚሆን ተጠቁሟል። የዩናይትድ ስቴትስ የመድኃኒትና የምግብ አስተዳደር FDA ለአጣዳፊ ጥቅም እንዲውል ፈቃድ የሰጠው ፋይዘር እና የጀርመኑ ባዮንቴክ በትብብር የሰሩት የኮሮና ቫይረስ ክትባት በመጨረሻ ደረጃ የሰው ላይ ሙከራው 95 ከመቶ በሽታውን የመከላከል ውጤት ያስገኘ መሆኑ የተመሰከረለት ነው። ክትባቱ 16 ዓመትና ከዚያ በላይ ለሆኑ ሰዎች መሰጠት የሚችል መሆኑን FDA አስታውቋል። በዚህ ወር ማለት በፈረንጆቹ ታህሳስ ዲሰምበር ውስጥ ሊሰጥ ከታቀደው 2.9 ሚሊዮን ክትባት ቅድሚያ የሚያገኙት የጤና ጥበቃ ሰራተኞችና በዘላቂ እንክብካቤ ማዕከሎች የሚኖሩ አረጋውያን እንደሚሆኑ ነው የሚጠበቀው። የዚህ የኮቪድ-19 ክትባት መጀመር ዜና የመጣው ዩናይትድ ስቴትስ ከመላው ዓለም ከማናቸውም ቁጥሩ የበዛ ሰው በበሽታው በሞተባትና 15.8 ሚሊዮን የቫይረሱን ተጠቂዎች ይዛ ከዓለም ከፍተኛው ደረጃ ላይ ባለችበት በአሁኑ ወቅት መሆኑ ነው። በትልቋ የአሜሪካ ግዛት በካሊፎርኒያ ሆስፒታል የሚገቡት የኮቪድ ህሙማን ቁጥር ከምን ጊዜውም የገዘፈ መሆኑ ተገልጿል። ይህ በዚህ እንዳለ የዓለም የጤና ድርጅትና የቀይ መስቀልና የቀይ ጨረቃ ዓለም አቀፍ ፌዴሬሽን ያጣዳፊ ህክምና ቡድን መርሃ ግብር ስምምነት መፈራረማቸው ተገልጿል። የመርሃ ግብሩ ዓላማ ሰብአዊ ቀውስ ባለበት ወቅት የአጣዳፊ ህክምናና ሌላም የጤና አገልግሎት አቅርቦትን ለማጠናከር የታለመ መሆኑን የተጠቆመው። የኮቪድ-19 ክትባት ዜናን ስንቀጥል ሜክሲኮ በፋይዘርና ባዮንቴክ የተቀመመውን ክትባት ለመጠቀም በትናንትናው ዕለት ውሳኔ ላይ መድረሷ ተዘግቧል። ብሪታንያ፣ ባህሬን፣ ካናዳ፣ ሳውዲ አረቢያና ዩናይትድ ስቴትስ ክትባቱ ለአጣዳፊ ጥቅም እንዲውል ፈቃድ መስጠታቸው ሲታወቅ ሜክሲኮ ስድስተኛው አገር መሆኗ ነው። በሌላ ዜና ዩናይትድ ስቴትስ የመጀመሪያ የኮሮና ቫይረስ ተያዦች በተገኙ ከዓመት ባነሰ ጊዜ ውስጥ የክትባት መገኘቱን ትናንት ማታ ፕሬዚደንት ዶናልድ ትራምፕ የሕክምና ተአምር ሲሉ ገልጸው አድናቆት ቸረዋል። በምግብና መድኃኒት አስተዳደር FDA ፈቃድ የተሰጠው የፋይዘር እና ባዮንቴክ ክትባት በ24 ሰዓት ጊዜ ውስጥ መሰጠት ይጀምራል። አሜሪካውያን በሙሉ በነጻ ይከተባሉ ብለዋል ፕሬዚደንቱ። ክትባቱ የሚሊዮኖችን ህይወት ያተርፋል፣ ወረርሽኙንም ለመጨረሻ ጊዜ ያከትመዋል ብለዋል። ይሁን እንጂ የጤና ባለስልጣናት አንደኛ ነገር ክትባቱን ለአሜሪካውያን በሙሉ ለማዳረስ ወራት ይወስዳል፣ ደግሞ ወረርሽኙ የሚወገድ ለመሆኑ ማረጋገጫ የለም ካሉት ጋር የፕሬዚደንቱ ቃል ይጣረሳል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በፕሬዝደንታዊ ምርጫው ፕሬዝደንት ዶናልድ ትራምፕ በዲሞክራቱ ተፎካካሪያቸው ጆ ባይደን በተሸነፉባቸው 4 የብርቱ ፉክክር ክፍለ ግዛቶች የተሰጡትን የድምጽ ውጤቶች እንዲሰርዝ በቴክሳስ ክፍለ ግዛት የቀረበውን ክስ ውድቅ አደረገው። በዚህም ፕሬዝደንቱ የምርጫውን ውጤት በፍርድ ቤት በኩል ለማሰረዝ የያዙት ጥረት እያለቀለት ነው ተብሏል። ጠቅላይ ፍርድ ቤቱ ፊርማ ባልተቀመጠበት አጭር ትዕዛዝ ቴክሳስ፣ ጆርጂያን፣ ሚሽገንን፣ ፔንሲልቬኒያን፣ ዊስካንስንንም የምትከስበት የሕግ አግባብ የላትም፣ ሌላ ክፍለ ግዛት ምርጫ ስለሚያከናውንበት መንገድ የሚያገባት ሕጋዊ ምክንያት ስለመኖሩ ማሳያም አላቀረበችም ብሏል በውሳኔው። በመጨረሻም ዜና አረፍት፣ በኢትዮጵያ በደርጉ ዘመነ መንግስት ጠቅላይ ሚኒስትር የነበሩት ሻምበል ፍቅረ ስላሴ ወግደረስ ከዚህ ዓለም በሞት ተለይተዋል። የቀድሞ ጠቅላይ ሚኒስትር በ75 ዓመታቸው በዛሬው ዕለት ማረፋቸውን ከሀገር ውስጥ የዜና ማሰራጫ ያገኘነው መረጃ አመልክቷል። ሻምበል ፍቅረ ስላሴ ወግደረስ የኢትዮጵያ አየር ኃይልን ወክለው ደርጉን ከመሰረቱት መኮንኖች መካከል አንዱ፣ በኋላም ጠቅላይ ሚኒስትር ሆነው ሰርተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በአሉላ ከበደ የተዘጋጀው ውይይት ይቀርባል።
ከአንድ ባህር ዳር ካሉ ሴትዮ ይሄ ማስክ ማድረግ አፍንጫና አፍ መሸፈን ኮቪድ ለመከላከል ብዬ ነው ያረኩት፣ ግን አሁን ጉንፋን ይዞኝም አያውቅም። እዛ ለመጨመር የምፈልገው እርግጠኛ ነኝ ድሮ ማስክ ቢኖረኝ መርካቶ እና ፒያሳ እንደ መንገድ ላይ ሽንት ቤት እንደ ያን ያክል ጉንፋን አያስይዘኝም ነበር ብዬ ገምታለሁ። አሁን ሳስበው ተጨማሪም ጥቅም አለው።
ሁሉም ህብረተሰብ በአንድ ላይ ክትባት አያገኝም። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንዱ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ ደረጃ የሚደርሱ አዛውንት። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው። ትዕግስት አድርገን መከላከያ ተግባራትን መፈጸም
አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ አማካሪዎች ቡድን 2 አባላት ፕሮፌሰር ዮናስ እንዳለገዳ እና ዶክተር ገበየሁ ተፈራ ናቸው የሰማችኋቸው። ቡድናቸው በኢትዮጵያ እየታየ ነው ያለውን የጥንቃቄ መላላት፣ የጊዜውን ፈተናዎችና ተስፋ በሚመለከቱ ጭብጦች ዙሪያ ይወያያሉ፣ በሁለተኛው አጋማሽ ይቀርባሉ። የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። በህውሃት ተይዘው ነበር የተባሉ 5000 የሚሆኑ የሰሜን እዝ ሰራዊት አባላት ሰሞኑን በተከዜ በኩል አድርገው በማዕከላዊ ጎንደር ዞን በየዳ ወረዳ እየገቡ መሆኑን የወረዳው የመንግስት የኮሙኒኬሽንስ ጉዳዮች ጽፈት ቤት ገልጿል። ወታደሮቹ ከስድስት ቀናት በላይ በእግር ተጉዘው በየዳ ወረዳ መድረሳቸውን ሲደርሱም የአካባቢው ማህበረሰብ ድጋፍ ያደረገላቸው መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።
ሃምሳ አለቃ መብቱ ጽጌ በሰሜን እዝ የስምንተኛ መካናይዝ ክፍለ ጦር አባል እንደሆኑ ይናገራሉ። ጥቅምት 24 በሰራዊቱ ላይ የደረሰውን እንዲህ ያስታውሳሉ።
ዳጉሳቸው ዳምናም ነበር የዋልነው በወቅቱ የገበሬዎችን አስተዳደሮች ምናምን እያገዝን ያው ሌሊት መጥተው ነው ያሰሩ። ተኩስ ከፈቱብን። ያው ከምኝታ ተነስተን ለመከላከል ሞከር ውጊያ ላይ ከቆየን በኋላ እጅ ነው የሰጠነው እኛ ማለት ነው።
የት ቦታ ነው የነበርከው?
አዳግራ የሚባል ቦታ ነው።
እዛው ነው ውጊያውን ስታካሄዱ የነበራችሁ?
አዎ እዛው ነው።
ምን ያህል ቀን ነው?
ተከታታይ ያው በቃ አንድ ሳምንት የሚሆን ነው እዛ ስንዋጋ የቆየ ነው። ከዛ ያው ከበላይ አካል ጋር የነበረው ግንኙነት አቋርጠው ስለነበር በቃ የሰራዊቱ የግንኙነት ሁኔታ ተቋርጦ ነበር። ከዛን አማራጭ ስለሌለን እጅ ነው የሰጠነው እኛ ማለት ነው። ማቴሪያልም ያው ስትኳሽ ምናምን ጨርሰን ነበር።
እጅ ከሰጣችሁ በኋላስ?
አክሱም ዩኒቨርሲቲ ግቢ ውስጥ ነው ያስገቡ ሸክፈው ማለት። ይሄ ትግራይ መከላከያ ሰራዊቱ ናቸው ትቀጥላላችሁ ነው ያሉን። እኛ ጋር ደግሞ ያው የሚፈልግ ሰው እንደሌለ ወደ አሁኑ ነገርናቸው ማለት። ከዛ አክሱም ከዛ የኛ መከላከያ በኋላ እየተቆጣጠረ እየተጠጋ ሲሄድ ከአክሱም ዩኒቨርሲቲ ያሸሹና ጉያ የምትባል በረሃ ቦታ አለች እዛ ወሰዱ።
በእግራችሁ ነው የሚወስዷችሁ?
አይ እስከዛ በመኪና ነው። ከዛ ቦታ ላይ ቆይተን አሁንም እዛም ቦታ ላይ ያን ጥያቄ ድጋሚ ያነሱልን ወደ ቤታቸው ይሸኛቸዋለን ብለው አብያዲ የሚባል ቦታ አለ ከተማ ነው የዛ ጋር ነው ያስገቡ። ከዛ አብያዲ ቦታ ከገባን በኋላ እኛ የመጨረሻ ዙር ነበር ነው የተወሰኑ ሰዎችን ወደ እንትን ሸኝተዋል። ከዛ ቦታ ላይ የእኛ ሰራዊት አሁንም ያን ቦታ እየተቆጣጠረ ሲመጣ እኛን እዛ ቦታ ላይ ውጡ ነው ያሉ። ወዴት ልትወስዱ ነው ስንላቸው ልንደብቃችሁ ነው ያሉ። ከዛ አይ እኛ እዚህ ቦታ ላይ መውጣት አንችልም፣ በእግራችን መሄድ አንችልም ምናምን ነገር ስንል ልዩ ኃይል ምናምን አመጡና አይ እዛው እርምጃ እንወስድባቸዋለን ማትወጡ ከሆነ ነው የተባለ። ከዛ አማራጭ ስለሌለን ወጣን።
እንዲህ ሁለትና ሶስት ቦታ ሲያመላልሱን ቆይተው መጨረሻ ላይ በምንሄድበት የአስፋልት መንገድ ላይ ከበስተኋላችን የሲኖትራክ መኪና መጣ። ሰራዊቱንም እየገጨ ያለፈ ሲሆን ተኩስም ከፈቱብን። ሰባት የምንሆነው ወደ ገደሉ ዘለን ገባን ይላሉ ሃምሳ አለቃ መብቱ ጽጌ።
መጀመሪያ ወደ ነበርንበት ጉያ የሚባል መስመር አለ፣ ወደዛ መስመር ወደ ቆላት እንዲን መሰለኝ በዛ ጉዞ ነው፣ በጣም ሩቅ ጉዞ ነው። በእግራችን አስጓዙ ወደ 40 ኪሎ ሜትር የሚሆን ማለት ነው። እዛ ቦታ ከሄድን በኋላ ጨልሟል። በግምት ቢያንስ ወደ 2 ሰዓት አካባቢ ሆነ። ከዛም በኋላ መብራት የለውም ምንም የሌለው ሲኖትራክ አምጥተው ከአስፋልት እንዲያትወጡ ምናምን አሉና ከዛ ለማምለጥ የሞከረውንም ያው በኋላ በጥይት ያው ከጎን ከኋላ ከፊት አለ በጎንና በጎን ደግሞ ገደል ነው ቦታው። ያው በቃ ለአጋጣሚ ገደል ስለነበር እኔም በገደሉ ጋር ነው አምልጬ ነግሬ እንደውም አድርገን ነው ተንከባለን። እንደውም የተወሰኑ ልጆች ቆስለውም ቢሆን የተረፍናለን። እዛ አብረን የገባን ማለት ነው።
ገደሉ ሩቅ ነበር።
ገደሉ ያው እንትን ነው ከጫካ እና ይሄ እርከን ነገር ያለው ገደል አለ። ከዛ ይዜን ከአንድኛው እርከን ታርካለሽ፣ እንደገና ደግሞ ወርደሽ ከሌላኛው እርከን ታርካለሽ። ከዛም በኋላ እታች ልቅ የተወሰነ አሸዋ ምናምን ስለነበረው ነው እዛ ላይ እንደ አጋጣሚ ስላረፍ እዛ ጋር በዛ ነው የተረፍኩት። ራሱ
ከኋላ በሲኖ ትራክ ነው መጠው የወጡብን ብለኸኛል። እና ሰራዊቱም ብቻ ነው
የአራት አመት ህፃን ልጅ አለች አንዲት ቀኝ፣ እንደውም ሽኮኮ እያልናት እየ እንትን እያልን ነበር። እንደዚህም በቃ ህፃናቶች አሉ እዛ እኛ ጋር ሲቪል ሰራተኞች የሉ፣ የሲቪል ሰራተኞች ነበሩ። እንደገና ደግሞ ከሰራዊቱ ጋር እዛ ባሎቻቸውን ለመጠየቅ መጥተው ከዛ እዛው የነበሩ እነሱ ጋር እንለያይም ብለው እዛው ጋር የነበሩ ነበሩ። እነሱም ሁሉ አስታውሳለሁ እኔ አብረን ላይ። ከዛም በኋላ መጨረሻቸው ምን እንደሆነ ግን አላውቅም።
ምን ያህል ትሆናላችሁ? ምን
ቁጥሩ ነው ያው እኔ እንትን አላውቀውም፣ ግን በርከት ያለ ሰው እንደነበር ነው። ከዝሮ ወደ 2000 የሚጠጋ ይመስለኛል በእንትን ማለት ነው።
ከስድስት ቀን በኋላ ተጉዘን በየዳ ወረዳ ደረስ ይላሉ ሃምሳ አለቃ መብቱ ጽጌ።
ምሳት አካባቢ ነው በየጫካው ተሸጉጠን ስለነበር ከዛ ተገናኝተን እዛ የእኛ መሆናችን እንትን ስናደርግ በረሃ ገብተን ነው የመጣን ማለት ነው። መጨረሻ ላይ ደግሞ ተያዝ ከዚህ አካባቢ ያ ግን እዛ ታስረን ያለን ሸኝተው ነው ሂዱ ተብለን ነው የሚል ምክንያት ፈጠርንና እነዛ ተነጋግረን ቀጥታ ቀስተን ነው ካልን ሊገሉት ያለን አማራጭ በቃ ሂዱ ብለውን ነው የሚል ምክንያት ፈጠርንና ማለት ነው። ወደኋላ ሰው ስለነበር ማጣራት አይችሉም እነሱ ወደኋላ ተመልሰው ማለት ነው። ብዙ ነገር እንትን አደረጉ። ከዛ የሆኑ ለእኛ እንደው የሚከራከሩልን ሁለት ሚሊሻዎች ነበሩ ከነሱ። እነዛ ተከራከሩልን ነው ራሱ እንደውም መጨረሻ ይገደሉ ምናምን ብለው አይ እነዛ ሰዎች አይሆንም ብለው እነዛ ተከራከሩልና መጨረሻ ላይ ያው ተሻገሩ በቃ ሂዱ ብለውን እዛ ተሻግረን ይገባ ማለት ነው። ከዛ በአማራ ክልል ነው የገባ ነው። ህብረተሰቡ ያው በሚገባ እስከ ተከዜ ድረስ መጥተው ከዛ ያው ምግብም ውሃም ሁሉ ነገር ይዘው ከዛ የቆሰልነውን እግራችን ሁሉ አስረው አሽተው ሁሉ ከዛ በአግባቡ ተንከባክበው እዛ አድርሰውናል።
ምክትል መቶ አለቃ አስፋው እያሱ ሲርና ሴሮ በተባለ አካባቢ ከጥቅምት 24 እስከ ህዳር 2 ድረስ ውጊያ ላይ እንደነበሩ ይናገራሉ። መገናኛ በመቋረጡ የትጥቅም ሆነ የስንቅ አቅርቦት ማግኘት እንዳልተቻለ፣ ከዛም የተወሰኑ ታጣቂዎች መማረካቸውን ይገልጻሉ። ከሌሎች የታገቱ የሰራዊቱ አባላት ጋር ሆነን አሳልፈናል ያሉት እንዲህ ይገልጹልናል።
በጥቅምት 24 ጀምሮ ያው ህዳር እስከ 2 ተዋግተን ነበረ። ከዛም ዛ ወደ አክሱም ወሰዱ። ከአክሱም ደግሞ መልሶ ጉያ የምትበለ ወደዛ መጡ። ከዛ በኋላ እንደገና ደግሞ የአብያዲ ኮሌጅ ወሰዱ። ከኮሌጅ ደግሞ እያመጡ ያው ማታ ከዛ ወጣን ወደ እንትን እያመጡ ነበሩ። በእግር እየመጣን ነበረ። ከዛ በኋላ ያው መጨረሻ 2 ሰዓት አካባቢ እንደገና ያው ሲኖትራክ ከኋላ መጡና ከአስፋልት እንዳትወጡ አለ። ሰው ያው አስፋልት ላይ እየሄደ እያለ ከኋላ ሲኖትራክ መጣ። በቃ መርገጥ ጀመረ። እኛ በቃ 7 ነን ያለ ነው ያው ወደ ገደል ገባ። ሾልክን ወደ 7ታችን በዛ ነው የመጣነው።
ምክትል መቶ አለቃ አስፋው በበየዳ ወረዳ በድሊብዛ ከተማ ነዋሪዎች የተደረገላቸውን ድጋፍ አመስግነዋል።
ትክዜን ካለፈን በኋላ ያው አማራ ክልል እንደገባን ያው ምንም ራብም የለም ምንም የለም። የእግዚአብሔር ይባረካችሁ ያው ብዙ እንትን አድርጎ ነው።
የበየዳ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ወረታው ደምስ ግተው የነበሩ የሰራዊት አባላት እስካሁን 5000 እንደሚሆኑ ይናገራሉ።
19 ጀምሮ ነው መግባት የጀመሩ። የመጡት በተከዜ ነው። በመኪና ዋዛ ተከዜ ድንበር ያወርዱ የጣላቸው። ከዛ በኋላ 60 ኪሎ ሜትር የሚሆን የሆነ ተራራ ቦታ በእግራቸው እየተጓዙ አብዛኛዎቹ ወድቋል። ቁስለኞች የበየዳ ማህበረሰብ በዛ ሲሰማ ወርዶ ሄዶ በስትሬቸርም እየተሸከመ ወደ መስመር ወዳለበት አደረሳቸው። በኋላ ወረዳው መኪና ዞኑን ጋር እና ክልል ጋር ተነጋግሮ መኪና መጣ። በመኪና እያስመጣ ወረዳ ሲገቡ ግን ህዝቡ በጣም በከፍተኛ አቀባበል የተደረገላቸው ትናንት ማታ ወደ 7 ገብተዋል። ደግሞ እስካሁን ወደ 5000 አካባቢ በእኛ ወረዳ አድርጎ አልፎ ሄዷል። በአንድ ቀን ወደ 3000 ምናምን ወረዳው ላይ ገብቷል።
የበየዳ ወረዳ ድሊብዛ ነዋሪ የሆኑት አቶ ታጀበው ሽበሺ ለሰራዊቱ ጥሩ መስተንግዶ ማድረጋቸውን ይናገራሉ።
ከገቡ በኋላ ምግብ እስካሁን አልተቋረጠም። በባለፈው ከተራፉት ከ4000 ምናምኖቹ ጋር ምግብ አዘጋጅተን ምን ብለን ተቀበልናቸው። በባለፈው ትምህርት ቤት ላይ ነበር ፎም ጥለን ምናምን የምናስተኛቸው የነበር ሌሎችን። እነዚህም ደግሞ አልጋ ተከራይተን አሳደርናቸው።
የሰራዊቱ አባላት ወደ ደባርቅ መሸኘታቸውንም ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የከፍተኛ ትምህርት ተቋማት የሚያስተምሯቸው ተማሪዎችን ውጤታማ ስልጠና ላይ በማትኮር ተማሪዎችን ብቁ እንዲያደርጉ የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ያሳሰቡ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራቂ ተማሪዎቹን ከስራ ቀጣሪ ተቋማት ጋር የሚያስተዋውቅበት የስራ አውደ ርዕይ አዘጋጅቷል። ሙክታር ጀማል ዝርዝር አለው።
ተማሪዎችን አስተምሮ ማስመረቅ ብቻ ሳይሆን ስራ ማስቀጠርንም የተቋሙ ዓላማና ተልዕኮ አድርጎ የያዘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ በቅጥር ግቢው ያዘጋጀው የስራ ዕድል አውድ ራዕይ የተለያዩ የሰራተኛ ቀጣሪ ድርጅቶችና ተመራቂ ተማሪዎች አንድ ላይ የሚገናኙበት መድረክ ነበር። በዝግጅቱ ላይ ከ50 በላይ ድርጅቶች የተሳተፉ ሲሆኑ የተሻሉ ተማሪዎችን የሚመለምሉበት ድርጅታቸውንም የሚያስተዋውቁበትም ጊዜ ሆኖላቸዋል። መሰል ዝግጅቶችን ማሰናዳት ተማሪዎች የወደፊት እጣ ፈንታቸውን እንዲለዩበትና ግንኙነትንም እንዲያዳብሩ ትልቅ መንገድ ይከፍታል ብለዋል የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ለሚ ጉታ። ዶክተር ለሚ እንዳሉት ተማሪዎቹ የትም ተቋም ላይ ተፈላጊ ሆነው በተወዳዳሪነት እንዲቀጠሩ ከመሰረት ጀምሮ ይሰራል ብለዋል። ካለፉት ዓመታት አንጻር ከዓመት ዓመት የተማሪዎቻችን የተቀጣሪነት አቅም እየዳበረ መጥቷልም ሲሉ ተናግረዋል።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠውን ግቦች ለማሳካት ተማሪዎች ከተመረቁ በኋላ የሚጠበቅባቸውን የስራ መስክ በሚገባ እንዲገነዘቡና በእውቀታቸውና በክህሎታቸው ራሳቸውን ብቁ አድርጎ እንዲገኙ ለመርዳት ተከታታይ የስራ ምክር አገልግሎት መስጠት አስፈላጊ በመሆኑ በደነግሮሎጂ ማስተባበሪያ ቢሮ ስም የክልል አገልግሎት ማዕከል አቋቁሞ በርካታ ስራዎችን በመስራት ላይ ይገኛል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያስቀመጠው የተማሪዎች መቀጠር ምጣኔ ካለው አማካይ 71.5 በፕሬዘንስ የተረጋገጠ ነው። በ2013 ወደ 85 የማሳደግ አንግቦ እየተንቀሳቀሰ ሲሆን ለዚህም ግብ የሚረቡ ስትራቴጂዎችን ነድፎ እየተንቀሳቀሰ ይገኛል።
ዘድሮ ከኮሮና ቫይረስ ስርጭት ቆይታ በኋላ ወደ ትምህርት ገበታቸው የተመለሱት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ከ1000 በላይ የሚሆኑ ከሳምንት በኋላ ይመረቃሉ ብሎ ዩኒቨርሲቲው እየተሰናዳ ይገኛል። እነዚህ ተመራቂዎች መሰል ዝግጅት ለነሱ ሰርግና ምላሽ መሆኑን የሚናገሩት ከዚህ ቀደም ሲቀስሙ የነበረው ዕውቀት ወደ ተግባር የሚመነዝሩበት ጊዜ በመድረሱ ከማጋ ምን መስራት እንደሚችሉ የሚታጩበት ጊዜ መሆኑንም ተናግረዋል።
ስሜ ሄራ እንድረታ ነው የሚባለው። የአፕላይድ ባዮሎጂ 4ኛ ዓመት ወይም የዚህ ዓመት ተመራቂ ተማሪ ነኝ። የተለያዩ ኤክስፒሪየንስ ያላቸው ካምፓኒዎች አሉ፣ እኛን ለመቅጠር ማለት ነው። ስለዚህ የትኛው አዋጭና ወደፊት ህይወታችንን የምንቀይርበት አማራጭ የምንወስድበት ኤክስፖ ነው። እሱ ለመሳተፍ ሁላችንም ዝግጁ ሆነናል። እንደ ዲፓርትመንቴ የወሰድኩት ኮርስ አፕላይድ ባዮሎጂ ነው። ፋክተሪዎች፣ የተለያዩ ላብራቶሪ ሴንተሮች እና አብዛኛዎቹ ሄልዝ ላይ ወይም ደግሞ ጤና ላይ መሰረት ያደረጉ እንትኖች ናቸው ሊቀጥሩ የሚያስቡት። በጣም ሹር ነኝ በራሴም ስለምተማመን እና ይቀጥሩናል ብዬ አስባለሁ። ለእነሱ ሞር ጥቅም አለው። በተማርኩት ፊልድ ቢቀጥሩኝ በጣም ብቁ ሆኜ ልሰራ ዝግጁ ነኝ።
ናትናኤል አየለ እባላለሁ። የኬሚካል ኢንጂነሪንግ ተማሪ ነኝ። አንድን ነገር ያው የተማርነውን ነገር በጆብ ኤክስፖ ራሳችን ዴቨሎፕ ለማድረግ በጣም አሪፍ ነው። ጆብ ኤክስፖ ደግሞ ለኛ አሪፍ ነገር ነው፣ ለሞቲቬሽንም በጣም አሪፍ ነው። ከዛ ደግሞ አልፎ አሁን ከተመረቀን በኋላ እንድንሰራ የሚያመቻችልን ግቢው በራሱ የሚያመቻችልን ትልቅ ነገር ነው። መልካም እድል ነው። ይህን እንደ መልካም ነገር ነው የሚያየው። ኦልሬዲ አሁን ለይቻለሁ የቱ ጋር እንደምወዳደር የትኛው እንደምጠቅመኝ። በተማርነው አካሄድ ደግሞ ከሆነ ብዙ ኢንዱስትሪዎች ይጋብዙናል። እንደ ኬሚካል ኢንጂነሪንግ ብዙ ኢንዱስትሪዎች ይጋብዙናል። ለምሳሌ አሁን ሱገር ፋክተሪዎችን ብንወስድ ሶፍት ድሪንክ እና ትልቅ ነገር እንድንሰራ አበረታተውናል ማለት ነው። አሪፍ ነው። አሁን ብዙ እንትኖች ኢንዱስትሪዎች አሉ ማለት ነው። ለነዛ ደግሞ ጥቅም አለ።
መሰል መድረኮች ስራና ሰራተኛን፣ ባለሙያና ኢንዱስትሪን፣ በተለያዩ ቦታ ያሉ ባለጉዳዮችን አንድ ላይ የሚያገናኝ መሆኑን የተናገሩት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በሌሎች ዩኒቨርሲቲዎች ውስጥም ተመሳሳይ መድረኮች ተስፋፍተው ይቀጥላሉ ብለዋል። መሰል መድረኮች ለሁሉም ባለድርሻ አካላት የየራሱ ጥቅም እንዳለውም አብራርተዋል።
የስራ ባዛርና ኤክስፖ እንደዚሁም መሰል መድረኮች ለዩኒቨርሲቲዎች የትምህርት ጥራታቸውን መልሶ እንዲፈትሹ፣ የፕሮግራሞቻቸውን ተገቢነት መልሶ እንዲያዩ፣ የምሩቃኖቻቸውን ምሉእነት እንዲገመግሙ እድል ይፈጥርላቸዋል። ለኢንዱስትሪዎች እና ለቀጣሪዎቻችን የትምህርት ተቋማት ያላቸውን ዝግጅት ያላቸውን አቅም በምን መልኩ ሳይንሳዊ መፍትሄዎችን ከትምህርት ተቋማት በማግኘት ለኢንዱስትሪዎቻቸው ስኬት፣ ለኢንዱስትሪዎቻቸው ተወዳዳሪነት፣ ለኢንዱስትሪዎቻቸው ዘለቄታዊ ጥቅም ማግኘት እንደሚችሉ እድል ይፈጥራል። ለእጩ ምሩቃን የስራ ባዛርና ኤክስፖ የአንደኛው የህይወት ምዕራፍ ማጠቃለያ፣ የሁለተኛው የህይወት ምዕራፍ መጀመሪያ ድልድይ። የስራ ባዛርና ኤክስፖ በኮርስ ተደራጅቶ ከሚሰጥበት እውቀት ከሚገበኝበት ዩኒቨርሲቲ ወደ ሰፊው የልምድና የተሞክሮ ዩኒቨርሲቲ የሚሸጋገሩበት የአድሚሽን ቀን።
በመድረኩ ላይ አነቃቂ ንግግሮችን የሚያደርጉ ባለሙያዎችና በህይወት ውጣ ውረድ ስኬትና መሰል ገጠመኞች ላይ ተሞክሯቸውን ያጋሩ ባለሙያዎች ተጋብዘው ለእጩ ተመራቂዎች መልእክት አስተላልፈዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ውጭ ሀገር ከሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ቡድን የተደረገ ቆይታ ነው ተከታዩ። አንድ የቡድን አባላት ስማቸውን አስፍረው ያወጡትንና በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ መግለጫ የተንተራሰ ቃለ ምልልስ አቅርበን ነበር። በዚህ ሁለተኛ ክፍል ቃለ ምልልሳቸው ደግሞ ቡድኑ በኢትዮጵያ እየታየ ነው ባለው የጥንቃቄ መላላት ዙሪያ ከአባላቱ ከሁለቱ እንወያያለን። እንግዶቻችን ፕሮፌሰር ዮናስ እንዳለ ገዳና ዶክተር ገበየ ተፈራ ናቸው። አሉላ ከበደ ነው ያነጋገራቸው።
ወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁና እስኪ ስለሚያነጋግረው ስለሚያሳስበው ኮቪድም እንነጋገር። በዩናይት ስቴትስ እና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት
ከቁጥጥር እንዳይወጣ ስጋት አላችሁ ወይ?
ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ?
አንዳችሁ መጀመር ትችላላችሁ።
ዶክተር ገበየው።
በጣም የሚያሳስብ ሁኔታ ነው። እንግዲህ ወደ ኋላ መለስ ብለን ስናየው ኮቪድ የሚሰራጭበትን መንገድ ማስተዋል አስፈላጊ ነው። በስፋት ኮቪድ በፍጥነት የሚሰራጭበት አንዱ ቦታ ቤት ውስጥ ነው፣ ቤተሰብ ውስጥ ነው። ሁለተኛው ግን ከቤት ውጭ ሰዎች የሚገናኙበት ስብስብ ነው። አሁን እንግዲህ በኢትዮጵያ እንደምናየው በብዙ ሺዎች የሚቆጠሩ ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። ሌላው ችግር ደግሞ ምንድን ነው? የአንድ አካባቢ ሰው ብቻ ከአንድ ቦታ የሚመጣ ሳይሆን ከሌላም ቦታ የሚመጣ አለ። አሁን አንዳንድ አካባቢ ኮቪድ ከፍ ያለበት ሁኔታ አለ፣ አንዳንድ ዝቅ ያላለ። ዝቅ ያለው ቦታ ወደ ከፍተኛው ሲሄድ መሰራጫቱ አይቀርም እና ያ በጣም አሳሳቢ ነው። ሩንም አንተ እንግዲህ እንደገለጽከው ማስክ አርጉና እንዲያርጉ ማለት የሚከብዳል። ግን ምንድን ነው በተለያዩ አገሮች በደንብ የሰራ እንደው ከሁሉም መከላከያ መንገዶች ርካሽ ሊሆን የሚችለው አፍንጫና አፍን በማስክ መሸፈን ነው። እሱ ብዙ ነገር ይገድባል። ያለምንም ልዩነት ሁሉም ሰው ማስክ አርጎ የሚንቀሳቀስ ከሆነ በከፍተኛ ደረጃ ይገድበዋል። እዚህም ሀገር አሁን ጥናት ሲያደርጉ በአንድ ስቴት ውስጥ ማስክ የሚያደርግ ካውንቲ እና የማያደርግ ካውንቲ ሲያዩ የኮቪድ ስርጭቱ ማስክ በሚያደርገው ካውንቲ የቀነሰ ነው። እና
ለኢትዮጵያውያን አድማጮች ምናልባት ሀሳቦቹ ቅርብ እንዲሆኑ ነው፣ አንዱ አውራጃ ሌላው አውራጃ ልዩነቱ ጎልቶ ይታያል እያሉ ነው።
ጎልቶ ይታያል። አዎ ይታያል። እንግዲህ ሌላው ምንድን ነው በቤተሰብ ደረጃ የሚንቀሳቀሱ ከሆነ አንድ ቤት ጣራ ውስጥ አብሮ የሚኖር ሰው ብዙ ጊዜ ችግር የለም፣ ከዛ ጣራ ውጭ ሌላ ሰው ጋር ሲገናኝ ነው። እና ቤተሰቦችም የግድ ከቤታቸው መውጣት ካለባቸው ርቀታቸውን በግሩፕ ከጠበቁም አንዱ አማራጭ ነው። አሁን ይሄ በየመገናኛው የምናየው ቁጥር የሚታወቀው በኮቪድ የተያዘው እና በኮቪድ የሞተው ለማለት ነው እንጂ ትክክለኛ ጣራው ቁጥር አይደለም። የዚህ የአሜሪካ ግምት አሁን ከመቶ ሚሊዮን በላይ ነው የሚባለው። የሞቱም ሁኔታ ከምናየው ከ260,000 በላይ ነው የሚባለው። ኢትዮጵያ እንደጠቀስከው የምርመራው አቅሙ ስለሌለ በኮቪድ የተያዘው ሰው ቁጥር ወይም መጠን ማወቅ አይቻልም። ሌላው ችግር ምንድን ነው ከስርጭቱ ጋር? ኮቪድ ከሰው ወደ ሰው እንደሚተላለፍ በደንብ ይታወቃል። የበሽታ ስሜት የሌለባቸው ግን በቫይረሱ የተያዙ ሰዎች ቫይረሱን ከአንድ ሰው ወደ ሌላ ሰው በማሰራጨት ይታወቃሉ እና የእነዛ ሰዎች ግምት ቁጥር አይታወቅም ነበር። አሁን ግን ከ50% በላይ ቫይረሱ የሚዛመተው የበሽታ ስሜት በሌላቸው ሰዎች ስለሆነ ዞረን ዞረን ይሄ ማስክ ወይም ጭንብል ነው የሚባለው በአማርኛ፣ አፍና አፍንጫን መሸፈን በጣም ወሳኝ ነው፣ አስፈላጊ ነው፣ ያስጥላልም። በሀገራት ደረጃ ካየነው በኤዥያ ያሉ ሀገሮች ከሀገር በፊት ነው ማስክ እያደረጉ ሲወጡ ያየናቸው። ያን ጊዜ እኛ በጥርጣሬ ነበር፣ ግን የዚህ የኮቪድ አማካሪዎች ግሩፕ ከሀገር በፊት የለም ማስክ ህይወት ያድናል እና ሁሉም ማስክ ያድርግ የሚል ሪኮሜንዴሽን ተናግሯል። እና አሳሳቢ ነው፣ ግን በዛው ልክ ደግሞ መከላከልና ስርጭቱን መቀነስ የሚቻልባቸው መንገዶች አሉ።
መላም አለው ጭንቀት ብቻ አይደለም፣ በእርግጥ ግን ያሳስባል ነው የሚሉ ፕሮፌሰር ዮናስ ወደ እርስዎ ልምጣ።
እኔ እንግዲህ ከኤፒዴሚዮሎጂም አንጻር አስተያየት ለመስጠት ኤፒዴሚዮሎጂ ሲባል ያው በህብረተሰብ ውስጥ አንድ በሽታ በምን ያክል መንገድ ተስፋፍቷል የሚል ነው። እና መግለጫም ስናወጣ አንድ አስተያየት የሰጠሁት ደጀን ያለው ህዝብ ወታደሩን መተባበር ከፈለገ የዛ አጋር መሆን ከፈለገ አንዱ ትልቁ አጋርነት የሚቻለው በትልልቅ ከተሞች ውስጥ ያለው ሰው፣ በተለይ ወደ ጦር ግንባሩ ጠጋ ያሉ ትልልቅ ከተሞች ውስጥ ያለው ሰው፣ የአዲስ አበባ ሰው፣ ባህር ዳር ሰው፣ የጎንደር ሰዎች አፍንጫና አፍ መሸፈኛ ካደረጉ ጦሩ ላይ ያለውን አደጋ በብዛት መቀነስ ይችላል። ይሄ በተለይ ሰልፍ ድጋፍ ሲወጡ አፍንጫና አፍ መሸፈን ከቻሉ ለጦሩ ትልቅ ደጀን እንደሆኑ ማወቅ አለባቸው። ምክንያቱም ከከተማ ነው ወደ የግንባሩ ሊስፋፋ የሚችለው። ሌላ ሁለተኛ ከዚህ በፊትም ለማሳሰብ እንደሞከርነው በካውንስል በኩል ጋዜጠኞች ወደ ጦር ግንባር እየሄዱ የጦር አዛዦች የሚያናግሩ አሉ። የጦር አዛዦች ደግሞ እድሜያቸው እንደ ተራ ወታደሮ ወጣት አይደሉም። ስለዚህ ጋዜጠኞቹ አፍንጫና አፍ ሸፍነው ነው ማናገር ያለባቸው። አንዳንዶች አያደርጉም። በእርግጥ ውጭ ነው የሚያናግሩት፣ ጥሩ ነገር በሜዳ ላይ ነው፣ ያ ትልቅ ጥሩ ነገር ነው። ቢሆንም ይሄ አንዱ ደጀን ነው የሆነው ህዝብ ማድረግ የሚችለው ይሄ ነው። ጋዜጠኞች ጭንብሉን አፍንጫና አፋቸውን መሸፈን አለባቸው። እነዚህ አይነት ትንንሽ ነገሮች ብዙ መንገድ ሊያስክዱን ይችላሉ ለማለት ነው። ይሄ ነው አንደኛው። ሌላው ደግሞ ይሄ ደጀን ውስጥ ያለው ህዝብ አፍና አፍንጫ መሸፈን ከአንድ ባህር ዳር ካሉ ሴትዮ በእናንተ ሬዲዮ ነው ስለኝ አሉላ፣ ይሄ ማስክ ማድረግ አፍንጫና አፍ መሸፈን ኮቪድ ለመከላከል ብዬ ነው ያደረኩት፣ ግን አሁን ጉንፋን ይዞኝም አያውቅም። እዛ ላይ መጨመር የምፈልገው እርግጠኛ ነኝ ድሮ ማስክ ቢኖረኝ መርካቶና ፒያሳ እንደ መንገድ ላይ ሽንት ቤት እንደ ያን ያክል ጉንፋን አያስይዘኝም ነበር ብዬ ገምታለሁ አሁን ሳስበው። ተጨማሪም ጥቅም አለው እና በትዊተር ላይ ክቡር ዶክተር ሊያ ስለ ኮቪድ ሲያቀርቡ እኔ ትዊተር ላይ ብዙ አልሳተፍም፣ ግን ሪትዊት አድርጌ የአፍና አፍንጫ መሸፈኛ ተጨማሪ ጥቅም ከሽታ ከሚያስነጥሱ ነገሮች ሌላው ቀርቶ ይሄ አለርጂ አሁን ጠዋት ጠዋት ውሻይን ወክ ሳደርግ እኔ ማስክ ማድረግ ከጀመርኩ ወዲህ ማስነጠስ እናንትን ችግር የለም። የአለርጂ መድኃኒት መውሰድም አያስፈልግም እና ሌሎችም ጥቅሞች አሉት ማለት ነው። በአጭሩ ብቻ የደጀኑ ህዝብ መርዳት ከፈለገ ወታደሩን አፍንጫና አፉን በመሸፈን ይሄ ኮሮና ወደ ጦር ግንባር እንዳይሄድ መከላከል ይችላል ለማለት ነው።
መልካም። አሁን የክትባት ተስፋውም ቢኖር ገና ብዙ መንገድ አለውና በተለይ ደግሞ አፍሪካ እንደ ኢትዮጵያ ላሉ ሀገሮች መቼ ይዳረሳል ያልተመለሰ ጥያቄ ነው። በጣም የሚያበረታታ ሶስት የክትባት መድኃኒቶች የተገኙበት ቦታ ነው ያለ ነው። በእጃችን ያለው ግን አሁንም ወርቃማ ነው እያላችሁ ነው። በአንድ በኩል ርቀት መጠበቅ የሚባለው ስድስት ጫማ ርቀቱን መጠበቅ፣ አፍና አፍንጫን በጭንብል መሸፈን ብላችኋል። ዶክተር ገበየው ምናልባት የቀደሙት ሀሳቦች ላይ የሚያክሉት ነገር ካለ።
አዎ፣ ፕሮፌሰር ዮናስ ያነሳው አንድ በጣም ጠቃሚ ነገር አለ። ዛሬ ኮሮና ነው፣ ሁልጊዜ ኢንፍሉዌንዛ አለ በህብረተሰቡ መካከል፣ ነገ ደግሞ ሌላ ቫይረስ ሊመጣ ይችላል እና ይሄ ኮሮናን ለመከላከል የምናደርጋቸው የመከላከያ ተግባራት አክቹዋሊ በእርግጥ አብረውን መኖር የሚገባቸው ነው። እጅ ንጽህና መጠበቅ፣ ሰው ሲያመው ራሱ ተከልሎ ቤት መቆየት ከሌላ ሰው ጋር ከመደባለቅ ይልቅ ሲያመውም ራቅ ማለት፣ ይሄ እንደ ባህል የግድ የምንይዘው ነገር ነው እና ጥቅምም አለው። በቫይረስ በሽታ ለመያዝ ብቻ ሳይሆን አለርጂ ምናምን ይከላከላል ፕሮፌሰር ዮናስ እንደገለጸው። ሌላው ምንድን ነው ብዙ ሰው የሚረሳው ኮሮና ኮቪድ በሽታ ብቻ አይደለም፣ ኢኮኖሚውንም ይጎዳል። ኢኮኖሚን ሲጎዳ እንደውም መጀመሪያ የሚጎዳው ክፍል የሕክምና የጤና ሰራተኞችን ነው። ይታመማሉ፣ በየቤታቸው ይቀራሉ፣ የሞቱም እንዳሉ እናውቃለን ከኢትዮጵያ ውስጥ። እና ያ ኃይል በሚጎዳበት ጊዜ በኮሮና የታመመው ብቻ አይደለም፣ በሌላ ህመም የሚሰቃየው ህዝብ በቂ የሕክምና አገልግሎት ስለማያገኝ ወደ ሞቱ ይሄዳል። እሱ ደግሞ የታየ ነገር ነው እና ኮሮና ወይም ኮቪድ ላይ ብቻ ማተኮሩ ጥሩ አይደለም በኮቪድ ምክንያት። ሌላው ደግሞ ምንድን ነው ኢኮኖሚ ሰርቼ ልብላ ይላል ነው። ተጠንቅቆ ማስክ አድርጎ ገበያ ወጥቶ ከተመለሰ ጥሩ ነው፣ ግን እንደ ልቡ ወጥቶ ሰው የሚታመም ከሆነ ኢኮኖሚ መልሶ ይጎዳል። ስለዚህ እነዚህ በሽታውን አንፈራም ግድ የለን የሚሉ ሰዎች እንጀራቸው ላይ መጥፎ ነገር እየነሰነሱ ነው እና ይሄ ነገር ከህመም ከሞት ጨምሮ ብዙ ነው ችግር ስላለው የግድ መከላከል አለብን። ክትባት እንኳንስ ኢትዮጵያ እዚህ ራሱ አሁን ፕሮግራም ላይ ሲደረግ ለአብዛኛው ህዝብ የሚደርሰው ገና ወደ ግንቦት ወደዛ አካባቢ ነው። ክትባት እየተሰጠም የመከላከያ ተግባሩ አይቆምም። ምክንያቱም ሁሉም ህብረተሰብ ባንድ ላይ ክትባት አያገኝም። አሁን ለመስጠት የሚያስቡት በስራ ጸባያቸው ምክንያት ለኮቪድ የሚጋለጡ የጤና ባለሙያተኞች አንድ፣ ሁለተኛ ደግሞ ኮቪድ ቢይዛቸው ከፍተኛ መጥፎ ደረጃ የሚደርሱ አዛውንት ነው። ለሌላው ቀስ ብሎ ነው የሚደርሰው። እስከዛ ድረስ ግን መቼስ እውነት ይሄ ነገር መጥቶ የሚሄድ ከሆነ በሚሄድ በኮሮና ቫይረስ መጎዳትና መሞት ሞኝነት ነው የሚሆነው እና ትዕግስት አድርገን መከላከያ ተግባራትን መፈጸም ያስፈልጋል።
መልካም። በርካታ ጭብጦችን የዳሰሳችሁት መደረግ የሚችሉ ከእጃችን ያሉ መሳሪያዎች ያሉ እነሱን እንኳን ቢያንስ እንጠቀም አንድ ነገር ነው። በእርግጥም አለፍ ብሎ ኢኮኖሚውን የሚጎዳበት የስራ እንቅስቃሴ ገዳቢነት በሚፈጠርበት ጊዜ እንደ ኢትዮጵያ ያለ ደካማ ኢኮኖሚ ይበልጥ የሚጎዳበት ሁኔታ ይፈጠራል። ለዚህም ጥንቃቄ ማድረጉ ነው መልሶ መላልሶ እንደ አማራጭ የሚወሰደው እና በሌሎች አገሮች የታዩትን ከሌሎች ኪሳራ ማትረፍ መቻልን የመሰለ ጥሩ ነገር የለምና ልንማር ይገባል ነው አጽንኦት ሰጥታችሁ ያላችሁት። እስኪ ቀጣይ ወደሆኑ ሁኔታዎች ልውሰዳችሁ። ዶክተር ገበየው መጨረሻ አስተያየት ላይ መቀጠል ያለባቸውን ልማዶች ጠቅሰው ነበረ። ፕሮፌሰር ዮናስ ያስታውስ ይሆናል ከዚህ ቀደም የአእምሮ ጤናንም በሚመለከቱ አጣምረን እርሶና ፕሮፌሰር መስፍን በተወያያችሁበት ከዚህ ድህረ ኮቪድ-19 ዘላቂ የሚሆኑ አብረውን የሚቆዩ ሁኔታዎችን ምናልባት እንደ ድልም ልንቆጥራቸው የምንችላቸውን አጋጣሚዎች ሁሉ ከዚህ ፈተና የራሳችን ልናደርግ የምንችላቸው ለሕይወት ካለን አመለካከት እስከ ዕለት ተዕለት ኑሯችን ምርጫዎቻችንና ዝንባሌዎች ድረስ አንዳንዶቹን ነካክተን ነበር። እርግጠኛ አይደለሁም ብዙ የቀየረን ስለመሆኑ ባለፉት ጥቂት ወራት ውስጥ ባየነው። ነገር ግን የልማድ ነገር እየተመለከተ ነውና የጠባይ የአእምሮንም ሁኔታ ይመለከታልና የሚዘልቁ ልማዶች በጠቃሚነታቸው ልንመርጥና ልናስቀራቸው አዲስም ልንለማመዳቸው የሚችሉ ከዛም አለፍ ካልን የህይወታችንንም ትርጉም ልናዳጉስበት የምንችል ከፍ ልናደርግ የምንችልባቸው ምን አይነት መልካም ነገሮች ከዚህ ፈተና ውስጥ ሊገኙ ልናተርፍ እንችል ይሆን? እርሶ ጀምሩና ወደ ዶክተር ገበየ ሄዳለሁ።
እሺ አሉላ፣ ይሄ ጥሩ ጥያቄ ነው። ኮሮና መጥፎ ነገር ነው፣ ግን ከሱ አንድ ልንጠቀም የምንችለው የባህሪ የባህል ለውጥ ሊያመጣ የሚችል ነገር ነው። ለምሳሌ ያክል አሁን ዲሲፕሊን ያለው ሰው በኮሮና ሊያዝ አይችልም። በእኔ ግምት ዲሲፕሊን ማለት ማለት ነው። ዲሲፕሊን ማለት አንድ ሰው ባሰበው ነገርና በሚያደርገው መሃል ካሰበው ነገር ወደሚያደርገው ነገር ለመድረስ የሚጠቀመው ዲሲፕሊን፣ አለበለዚያ እንዲሁም ምኞትና እንትን ነው የሚሆነው። እና አንድ ኮሮና እንዲይዘኝ አልፈልግም፣ እንዳይዘኝ ምን ማድረግ አለብኝ፣ አፍንጫና መሸፈን አለብኝ፣ እጅ መታጠብ አለብኝ ብሎ ዲሲፕሊን ያደረገ ሰው በኮሮና አያዘ። በሌላም ነገር የአገር ልማት የሚመጣው በዲሲፕሊን፣ የገንዘብ ቁጠባ የስራ ልምድ የሚመጣው በዲሲፕሊን። ኢትዮጵያ አትሌቶች ሲያሸንፉ ነው የምንደነቀው። ግን እዛ ሲያሸንፉ ለማየት ከዛ በፊት 2-3 ዓመት በዲሲፕሊን ተለማምደው ጦርነትን ቢሆን የጦርነቱን ውጤት ነው የምናየው። ነገር ግን ለዛ ስንት ዓመት ሰው ተዘጋጅቶ ነው? አውሮፕላን ወይም እንደዚህ ስንሰማ እንደዚህ ከዛ በፊት በዲሲፕሊን ብዙ ነገር ተደርጎ ነው። እና ይሄ የኮሮና ጉዳይ በሀገራችን ውስጥ የዲሲፕሊንን ጠቃሚነት ማለትም ባሰብነውና በምናደርገው መሀል ያለውን ክፍተት ማጥበብ የሚቻለው በዲሲፕሊን ነው። ያለ ዲሲፕሊን ያሰብንበት የኢኮኖሚ እድገት መድረስ አይቻልም። ያለ ዲሲፕሊን ያሰብንበት የፖለቲካ እድገት መድረስ አይቻልም። ያለ ዲሲፕሊን የተባበረና ጠንካራ አገርም ማቋቋም ማቆየትም አይቻልም። ይህን ለመጨመር ነው።
መልካም። ዶክተር ገበየው
ያው እንግዲህ እንቀጥልና በዚህ በኮሮና በነገራችን ላይ ለአዳማጮች ኮሮና ማለት በሽታውን የሚያመጣው የቫይረስ ስም ነው። በሽታው ኮቪድ-19 ነው የሚባለው። 19 በአውሮፓውያን አቆጣጠር በ2019 ስለታየ ነው። ከመከላከያ ባህሎች አንዱ እንደው ነካ አድርገን ይሄድ ነው እጅ መታጠብ ነው። እጅ መታጠብ እንደውም በኢትዮጵያ ደረጃ በጣም ብዙ በሽታዎች ነው የሚያስቀረው። ምክንያቱም በቂ መጸዳጃ ቦታዎች ስለሌሉ፣ መጸዳጃ ቤቶች ስለሌሉ ሰው ውጭ ስለሚጸዳዳ ውጭ የተጸዳዳው ነገር በዝንብ የሚሆን በምን ከምግብ ጋር ግንኙነት ስላለው በዛ መልክ ብዙ ተላላፊ በሽታዎች አሉ። ትልቁ አንዱ ታይፎይድ ፊቨር ነው። ሰው በቀላሉ የሚያውቀው አሜባ፣ ጃርዲያ፣ እነዚህ በሙሉ በንክክ የሚተላለፉ ናቸው። እነዛን ማስቀረት እንችላለን። እንደ ባህል ወደዛ መሄድ እንችላለን። ዛሬ ለኮቪድ ብቻ ብለምናደርገው ነገር አይሆንም። ሌላው ምንድን ነው ያየነው በዚህ በኮቪድ እንግዳ ነገር ሆኖ ስለመጣ በዜና መሰራጫ ስለቀረበ ሁሉም ሰው ባለሙያና ጠቢብ የሆነበት ነገር ነው። ፖለቲከኞቹም እንደፈለጉት ወዲያ ወዲህ ያደረጉት ነገር ነው እና ህዝቡን እንደው የምማጸ ነው ከባለሙያው አንደበት የሚመጣውን መስማት ነው እንጂ በጎን የተጻፉ አብሮ የማይሄዱ ወይም የተሳሳተ ነገር ሰዎች እንዲያደርጉ የሚመክሩ ነገሮችን አለማድረግ ነው። ትልቁ ሌላው ቅድም መጀመሪያ ላይ የጠቀስኩት ቤት ውስጥ በጣም ነው የሚሰራጨው። አሁን የሚባለው ምንድን ነው? ሰው ከሰው ጋር ሲገናኝ 15 ደቂቃ ነው የሚባለው በሁለት ሜትር ክልል ውስጥ፣ እያነሰ ግን ሁለት ደቂቃ ሊበቃ ይችላል ይባላል። እና ቤት ውስጥ ከሆነ በጣም ስለሚተላለፍ ሰዎች ባይገናኙ ጥሩ ነው። ከተገናኙ ግን ከቤቱ ውጭ፣ ቅድም ፕሮፌሰር ዮናስ እንዳለው ከቤቱ ውጭ ራቅ ራቅ ካሉ እሱ ራሱ ስርጭቱን ይቀንሰዋል። ቤት ውስጥ እንደው አብሮ መብላት መጠጣት ማደጋ ያስከትላል። እዚህም ሀገር ቤተ መንግስት ውስጥ ገብቷል፣ ምንም የሚፈራው ነገር የለም። አንድ ምንድን ነው የሞተው ሰው ትንሽ ነው የሚል አባባል አለ። እንደየሀገሩ እንደየአካባቢው እውነት ነው፣ የሞተው ሰው ቁጥር ሊያንስ ይችላል። ይሄ ቫይረስ አንድ ጸባዩ ምንድን ነው የሞተውን ሰው ቁጥር ማግኘት የምችለው በብዛት ሲሰራጭ ነው። አሁን አንዳንድ በሽታዎች ከያዙት ህመምተኛ 10%ን 30%ንም እንደውም ኒፓ የሚባል ቫይረስ 70% ይገላል። ይሄኛው ወደ 3 ነው። ግን ይሄ በብዛት ብዙ ሰው ያለብስና የሚገላቸውን ያገኛል። እኔ ሁል ጊዜ የምለው ዞሮ ዞሮ የሚገለውን ሰው እንዲዞር የሚያደርገው የሰው በቂ ጥንቃቄ አለማድረግ ነው። እና ትታየዋን የሞት ቁጥር አይተው ትንሽ ነው ግድ የለም ማለት አደገኛ ነገር።
መልካም የገዛ ልምዳችንም እንድናዛምድ የሚጋብዝ ይሆን። ምናልባት ኢትዮጵያ ላሉ አድማጮቻችን ብዙ ላይ ሰራ ይችላል። የወረርሽኙንም መዛመት እዚህ እኛ ካለንበት ዩናይት ስቴትስ ጋር አለመነጻጸርም ሆነ ቅድም ያነሳቸዋቸው የህልፈትና የታማሚዎች ቁጥርም በንጽጽር አነስተኛ መሆኑ ያን ስዕል እንዳያዩ አድርጓል። ከዚህ ባሻገር ደግሞ እስካሁን ድረስ በቤት ውስጥ መቀመጥ ለመጀመሪያ ጊዜ ከታወጀበት ጊዜ አንስቶ በተለያየ ደረጃ ውሱን በሆኑ አንዳንዶቹም መላልሰው በመጡ ገደቦች ውስጥ ነው እየተንቀሳቀስን ያለ ነው። የዕለት ተዕለት ኑሮንም የሚመለከቱ ሆነ መደበኛ የዕለት ስራችንን ከቤት መስራት ተለማምደናል። ቀድመን ያን ያህል ቦታ የማንሰጠው ወይንም ደግሞ የስራችን ጠባይ የማይፈቅድ የሚመስለን ሁሉ የተለየ ሁኔታ ተምረናል። እንደ ሰው ግን ተለውጠን ይሆን? የእናንተን ትዝብት ነው በዙሪያችሁ ያለውን የምታውቋቸውን ሰዎች ስራ ቦታ በአካባቢ ያሉትን ይጨምር ይችላል። ለኢትዮጵያም የሚሆን የሚጠቅም ነገር ይኖራል ብዬ ተስፋ አደርጋለሁ። ዘላቂነት ያላቸው ለውጦችን ቀደም ብላችሁ ከኢትዮጵያ ሁኔታ ጋር አዛምዳችኋል። እዚህ ግን በቤት ውስጥ የቆየነውን ያህል ብዙ ነገርም ይነስ የሚብዛ ራሳችንን ለማዳን መቆጠብ የተገደድንበት ሁኔታ ውስጥ ቆይተን ተለውጠን ይሆን ወይ? ከዚህ ድህረ ኮቪድ-19 ነው ማለት የሚቀናኝ ድህረ ኮቪድ-19 ኢኮኖሚ በዚህ ሀገር ብዙ ነገሮች እንደሚለውጠው የተለወጠው ነገር ተስፋ የተደረገውን ያህል ሆኖ ይሆን?
አድማጮች፣ በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ቡድን በኢትዮጵያ እየታየ ነው ያለውን የጥንቃቄ መላላት አስመልክቶ ከሁለት የቡድኑ አባላት ጋር የተጀመረው ቃለ ምልልስ አላበቃም። ተከታዩን በሌላ ጊዜ እናቀርባለን። ሙሉ ምልልሱንም በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለ ገዳንና ዶክተር ገበየሁ ተፈራን ለጊዜያቸው እናመሰግናለን። አሉላንም ለዝግጅቱ እናመሰግናለን። ከኢትዮጵያ በጉድፈቻ ወደ ተለያዩ ሀገሮች ይወሰዱ የነበሩት ሕፃናት በሚደርስባቸው የማንነት ቀውስና በአሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉድፈቻ ሙሉ በሙሉ ከታገደ 3 ዓመታት ተቆጥሯል። በዚህ ምክንያት የሀገር ውስጥ ጉድፈቻ እያደገ መሆኑን የአዲስ አበባ ሴቶችና ሕፃናት ቢሮ ቢያስታውቅም በዘርፉ የሚሰሩ ግብረሰናይ ድርጅቶች ግን እድገቱ ጅምር እንጂ በቂ አይደለም ይላሉ። ይህን የሀገር ውስጥ ጉድፈቻ ያለበትን ሁኔታ በተመለከተ ስመኝሽ የቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ ተፈራ ኃይሉ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ኢትዮጵያውያን ለጉዲፈቻ እንግዳ አይደሉም። በተለያዩ ባህላዊ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ ሊላቸውን ህፃናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ግዚያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጪ ጉዲፈቻ በፍጥነት ማደግም የሀገር ውስጥ ጉዲፈቻውን ጭራሽ አጠፋው። ከ1992 ዓመተ ምህረት አንስቶ የውጪ ጉዲፈቻ እስከታገደበት 2009 ዓመተ ምህረትም ከ40,000 ኢትዮጵያውያን ህጻናት በላይ በጉዲፈቻ ወደ ውጭ ሀገራት ተወስደዋል። በአሜሪካ ብቻም ከ16,000 በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ። በኢትዮጵያ ጉዲፈቻ ዙሪያ ለበርካታ አመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጪ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጻዋል።
በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ አገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት፣ አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል፣ ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያም አንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሀል ወንድሞቻቸው ነጮች ሆነው እነሱ እዛ መሀል ላይ በመገኘታቸው፣ እንደዚህ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው የተወለድሽው? ከአንቺ ከዚህ ነው የተወለድሽው የሚልም ነበር። ከዛም በኋላ ግን ትልቁና ዋነኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ይሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና የአውስትራሊያን ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው።
እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓመተ ምህረት ጀምሮ የውጭ ጉዲፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ4.5 ሚሊዮን በላይ ወላጅ አልባ ህፃናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህፃናት ያላገናዘበ ነበር ይላሉ።
የውጭውን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋት ነው የሚል ነው። ግን እንደምናየው መረጃው በ2007-2006 ባደራ 3 በጉዲፈቻ እንዲሁም ደግሞ በ2008-2005 ባደራ ብቻ የሄደበት ነበር። ከዛም በኋላ በ2009 በማደጎ 150፣ በ2010 ደግሞ 138 ባደራ 148 ሄደ። በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የ5.5 ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለ። ምክንያቱም በጦርነቶችና በዚህ በረሃብም በተለያዩ ምክንያቶች
ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ አሳይቷል። ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል።
በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውንና ታሪካቸውን አውቀው የሚያድጉበት ማህበረሰቡም እንደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን ስሙ አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆችን እንደ ራስ አድርጎ የማሳደግ እናትና አባት የሌለውን ልጅ እንደ ራስ አድርጎ የማሳደግ በማይድን በሽታ ለተያዙ ወላጆችን ልጆች እንደ ራስ አድርጎ የማሳደግ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደ ራስ አድርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው አዶፕሽን የሚባለው።
የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ይላል አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የህክምና ማረጋገጫ፣ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ 10 መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል።
5 ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን ሃይማኖታዊውንና የህግን መሰረት ያደረገው የማደጎ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደርግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስከወሰኑ ላይ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህፃናት ማሳደጊያ ውስጥ ያሉት ህፃናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከ18 ዓመት በላይ ሆነው ስራ የሚያገኙበትን ነገር በማመቻቸት ለሰራተኞቹ ደግሞ የህፃናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህፃናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እቺ በሀገራችን ችግር እንፍታ ነው።
ፍላጎቱ ኖሮ ወላጆች መጥተው ህፃናትን ከወሰዱ በኋላ ለህፃናት መደረግ ያለበት እንክብካቤም የዛኑ ያክል ትኩረት ሊሰጠው ይገባል። ህፃናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋር ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማን ነው? ወላጆቹስ ለዚህ ያላቸው እውቀት?
በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበት ሁኔታ ምን ይመስላል ነው። ይሄ ሪፖርት በየአመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው? እስከ እድሜው 21 አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነውና በእድሜያቸው ከ21 አመት በላይ የሆኑትን ጥያቄ ይጠይቃሉ። ማን ነኝ ብለው መጠየቃቸው ስለማይቀር ግልጽነቱ እንዲኖር መማማር የሚያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርት በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው 21 ዓመት በላይ የሆኑትም አንድ ላይ እንዲመጡና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው።
የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድህረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህጻናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሳምንታዊው በደሳለኝ መኮንን የሚዘጋጀው የሙዚቃ ቃና ምርጥ ሙዚቃዎችን ይዞላችሁ ብቅ ብሏል። ተዝናኑበት።
ሰላም ሰላም ሰላም፣ ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም አዳዲስ ቆጥም ቆየት ካሉትም ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንድሆንላችሁ እየተመኘሁኝ የምሽት ፕሮግራማችንን የምንጀምረው ድራንክ ኢን ላቭ በተሰኘው ቢዮንሴ እና ጄዚ በሚጫወቱት ዜማ ይሆናል።
I've been drinking, I get filthy when that liquor get up to me. I've been thinking, why can't I keep my fingers off it, baby? I want you. Feeling like an animal with these cameras all in my grill. Flashing lights, flashing lights. You got me pity, 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 baby. I want you, na-na. Can't keep your eyes off my pity, daddy. I want you, na-na. Drunk in love. I want you. We woke up in the kitchen saying,
I'm swerving on that. Swerving, swerving on that. Big body been serving all this. Swerp, surfing all in this good, good. We walk up to the kitchen saying hi to healthy bitch. Acting all over. Drunk in love. We be all night. Last thing I remember is I built a full back this grind and I'm in a clue. Drunk in love. We be all night. Oh, oh, we be all night.
Oh, I'm nice. Hold up. I do say it's if I do say so myself. If I do say so myself, if I do say so myself, hold up, stumble all in the house, time to back off all of that mouth that you had all in the car, talk about you the baddest, just fall, talk about you be repping that bird, wanna see all that I heard, no I slink, Clint Eastwood, hope you can handle this curve, four play in a four, yeah, stub my war hall, slink right to the side, ain't got the time to take jaws off on sight, catch a charge, I might, beat the box up like Mike. In 97, I fight. I'm Ike. Turn up, baby, no, I don't play. Now eat the cake, anime, say eat the cake, anime, I'm nice. But y'all reach these heights. We gon' need G3, 4, 5, 6 flights, sleep tight. We sex again in the morning. Your breakfast is my breakfast. We gon' in.
Daddy, I want you.
የምሽት ፕሮግራማችን የጀመርነው ቢያንሴ ከባለቤቷ ከጄዚ ጋር ታጅባ የተጫወተችውን ድራንክ ላ በፍቅር መስከረ የተሰኘውን ዜማቸው ነበር። ቢያንሴ ለግራሚ በብዛት በጩነት ከቀረው ድምጻያን መካከል አንዷ ስትሆን 19 ጊዜ የግራሚ አሸናፊ ሆናለች። ቀጥለን የምናደምጠው ደግሞ ቦዳክ ኢየሎ ይባላል። ድምጻይ ካርዲ ቢ ነች።